ክፍሉን አንድ ሁለት ሶስት ጊዜ አነባዋለሁ። አነብና ለትምህርት አይነት ነገር ሳይሆን ለበለሰብ ከተላውቅም ለሰባኪ አይደለሁም። ያው አሜን። ክብር ለኢየሱስ ይሁን። ያነበብኩትን ሼር አድርግላችኋለሁ። የኔ እግዚአብሔር ለኔም የተናገረኝን በልቤ ሞላው። ወደ ክፍሉ እንሂድ። ከዛም በኋላ አብረን እንጸልያለን። የሉቃስ ወንጌል ምዕራፍ 13 ቁጥር 1 እስከ 9 እንዲህ ይላል። በዚያን ጊዜም ሰዎች መጥተው ጲላጦስ ደማቸውን ከመስዋዕታቸው ጋር ስላደባለቀው ስለ ገሊላ ሰዎች አወሩለት። ኢየሱስም መልሶ እንዲህ አላቸው፣ እነዚህ የገሊላ ሰዎች ይህ ስለደረሰባቸው ከገሊላ ሰዎች ሁሉ ይልቅ ኃጢአተኞች የሆኑ ይመስሏችኋልን? አላቸው። እላችኋለሁ አይደለም፣ ነገር ግን ንስሐ ባትገቡ ሁላችሁ እንዲሁ ትጠፋላችሁ። ወይስ በሰሊሆም ግንብ ወደቀባቸው የገደላቸው እነዚህ 18 ሰዎች በኢየሩሳሌም ከሚኖሩት ሁሉ ይልቅ በደለኞች ይመስሏችኋልን? አይደለም፣ እላችኋለሁ፣ ነገር ግን ንስሐ ባትገቡ ሁላችሁ እንደዚሁ ትጠፋላችሁ። ይህንንም ምሳሌ አለ። ለአንድ ሰው በወይኑ አትክልት የተተከለች በለስ ነበረችው። ፍሬ ሊፈልግባት መጥቶ ምንም አላገኘም። የወይን አትክልት ሰራተኛውንም እነሆ ከዚች በለስ ፍሬ ልፈልግ ሶስት ዓመት መቶ እየመጣሁ ምንም አላገኘሁም፣ ቁረጣት፣ ስለምን ደግሞ መሬቱን ታጎሳቁላለች አለው። እርሱ ግን መልሶ ጌታ ሆይ ዙሪያዋን እስኪኮተኩትላትና ፋንድያ እስካፈስላት ድረስ በዚችም ዓመት ደግሞ ተዋት፣ ወደፊት ብታፈራ ደህና ነው፣ ያለዛ ግን ትቆርጣታለህ። እንግዲህ እንዳነበብኩላችሁ እናንተም ከዚህ ቤት ሳታነበቱ አትቀሩም። ይህንን ክፍል ለኢየሱስ ክርስቶስ የገሊላ ቦታ ትንሽ አንዳንዶች ምን ይሉታል? የተዘ ሆት ቤድ ይሉታል። ለፖለቲካውም ለሃይማኖትም በጣም መነሻ የሆነች ቦታ ናት ገሊላ የምትባለው አካባቢ ላይ። እዛ ቦታ ላይ ትዝ ይላችሁ እንደ ወደ የሐዋርያ ሥራ ምዕራፍ 5 አካባቢ ቁጥር 29 አካባቢ ላይ ሁለት ሰዎችን ያነጣጠረ ሁለት ሰዎችን ያማከረ አንስተው ስለ ሐዋርያት ጉዳይ ወይም ስለ ኢየሱስ ተከታዮች አንዳንድ ነገር አሏቸው። ለነዚህ ለእንደነቹ ለፈሪሳውያን ወይም ለቤተ ክህነት አገልጋዮች ምን ልሏቸዋል? ግደለም ዝም ብዬ ከመለው እስቲ ወደዛ ልሄድና ቃሉን ላንብብላችሁ። የሐዋርያ ሥራ ምዕራፍ 5 ነው አውጡልኝ። አንድ የሆነ መሰረታዊ የሆነ ነገር እንድታውቁ ፈልጌ ስለፈለኩ ነው ዝም ብዬ ተናግሬ ከማልፍ። የሐዋርያ ሥራ ምዕራፍ 5 ያወጣ ሰው ካለ ያነብልኛል። የሐዋርያ ሥራ ምዕራፍ ከእን ኖ ኖ እዛ ጋር ሳይሆን ቁጥር መልቀቀ ኦኬ ቁጥር 27 ይቅርታ፣ ቁጥር 27 ጀምሮ ኦኬ ይቅርታ፣ እሱ ክፍል አይደለም። ኦኬ ምዕራፍ 5 ላይ ነው ቁጥር 29 ይሁን ምን አካባቢ ነው። አንድ ሲዩዲን እና የምንድነው አይሁዳዊው የገሊላ አይሁዳዊው ሰው እየተነስተው ነበር ከዚህ በፊት እና ከነሱ ተከታዮቻቸውንም እነሱንም ሁሉ አጥፍተዋቸዋልና እነዚህን ሰዎች ግን ተዋቸው ብለው የሚል ክፍል ነበር። እዛ አካባቢ ያገኘ ሰው ካለ ኦኬ ያ አንብብልኝ እስቲ። ሊገድሏቸው አሰቡ፣ ነገር ግን በሕዝብ ሁሉ አንድ የከበረ የሕግ መምህር ገማልያል የሚሉት አንድ ፈሪሳዊ በሸንጎ ተነስቶ ሐዋርያት ጥቂት ፈቀቅ እንዲያደርጓቸው አዘዘ። እንዲህም አላቸው፣ የእስራኤል ሰዎች ሆይ ስለ እነዚህ ሰዎች ምን እንደሚታደርጉ ለራሳችሁ ተጠንቀቁ። ከዚህ ወራት አስቀድሞ ቴዎድያስ እኔ ታላቅ ነኝ ብሎ ተነስቶ ነበር እና 400 የማይሉ ሰዎችንም ከእርሱ ጋር ተባበሩ። እርሱም ጠፋ፣ የሰሙትም ሁሉ ተበተኑ እንደ ምናምንም ሆኑ። ከዚያ በኋላ ሰዎች በተጻፈበት ዘመን የገሊላው ይሁዳ ተነሳ፣ ብዙ ሰዎችንም አሸፍቶ አስከተለ። እርሱም ጠፋ፣ የሰሙትም ሁሉ ተበተኑ የሚል ቃል አለ ዛሬ። እነዚህ ሁለት ሰዎች በወቅቱ ተነስተው ነበር። ከኢየሱስ ክርስቶስ በፊት የተነሱ ሰዎች ናቸው። ቅድም እንዳልኳችሁ እነዚህ የገሊላው አካባቢስ ለፖለቲካውም ለሃይማኖቱም በጣም አስቸጋሪ የሆነ ሰው ነው ይነሳል፣ ፖለቲከኞች ይነሳሉ። እዛ ጋር በወቅቱ ደግሞ ሮማውያን ቅኝ ገዛት ገዝተዋቸው ይመሯቸው ስለነበረ ሮማውያንን በጣም ይጠላሉ፣ አይፈልጓቸውም። ሮማውያን ደሞ ችግራቸው ምንድነው? ሰዎችን ቀኝ አገር ከያዙ በኋላ በዛ አካባቢ ያሉትን ራሳቸው እንዲመለኩ ይፈልጋሉ እንጂ እዛ አገር ሰዎች አምላካቸውን የሚያመልኩትን አምላካቸውን እንዲያመልኩ አይፈቅዱም ነበር። የከፋው ነገር ያ ነበርና ስለዚህ አይፈልጉም። ስለዚህ በወቅቱ ምን ተደርጓል? ቀድም እንዳነበብኩላችሁ የሉቃስ ወንጌል ምዕራፍ 13 ላይ ምን አለ? እነዚህ የገሊላ ሰዎች መስዋዕት ሲያቀርቡ ኢየሩሳሌም ሄደው መስዋዕት ሲያቀርቡ እዛው መስዋዕቱን በሚያቀርቡበት ቦታ ላይ ነው ሄደው ገደሏቸው የረሸኗቸው። ስለዚህ ለኢየሱስ ክርስቶስ እንደ ኢንፎርሜሽን ይሁን የሚያደርገው ነገር እሱ ምን አይነት እንደሆነ ከሱም ለማወቅ ፈልገው ነው መሰል እንዲህ ስለተደረገባቸው ሰዎች ብለው ኢንፎርሜሽን ይነግሩታል። ወይ አያውቅም ብለው ሊሆን ይችላል፣ ወይም ስለነዛ ለደም ለፈሰሰባቸው ደም ለፈሰሰባቸው ሰዎች ወይ በቀለለን ይሆን ወይ ካለው ነገር እንደምታውቁት እነሱ ራሳቸው በዚያ ተጽኖ ስለነበሩ ለአይሁድ መቼ ነው መንግስትን የምትመልስላትም ይያሉ ይጠይቁት ስለነበረ ይሄን አይነት እሹም ሊኖራቸው ይችላል። ነገር ግን እንዲህ አላቸው። እሱም ያው መልሱን የመለሰውን መልስ አይታችኋል። ነገር ግን ኃጢአተኛው ሲሆኑ አይደለም እነሱ። አንደኛ የአይሁድ ችግሩ ምንድነው? ሰው አንዲት ሴት ልጅ ካልወለደች መሃን ብትሆን በምኗ ምክንያት ነው ይባላል? በኃጢአቷ ኃጢአተኛ ነው። ሰው በሽተኛ ቢሆን አይኑ ባያቅ እንደ መጽሐፍ ቅዱስ ላይ እንደሚታነበው ይሄ ልጅ እናቱና አባቱ ምን ኃጢአት ሰርተው ነው ልጅ እውር ሆኖ የተወለደው ይላል። ታውቃላችሁ ይሄንን ታሪክ። ግን አይ እናቱም አባቱም ኃጢአት አልሰሩም፣ የእግዚአብሔር ክብር ይገለጥበት ዘንድ ይሄ ልጅ እውር ሆኗል አለ ጌታ ኢየሱስ ክርስቶስ። እንደዚህ አይነት አስተምሮ ያለበት አካባቢ ህዝብ ስለሆነ ስለዚህ የፈሰሰባቸው ደሞች ምን ትላለ ስል አይ በእውነት እሱ ልባቸውን ስለሚያውቅ ምን አለ? አይ ኃጢአትን እኮ የሰሩ መስሎ በኃጢአታቸው ይመስላችኋል ወይ? ይሄ እንዲህ አይነት በደል የደረሰባቸው ከመስዋዕቱ ጋራ ደማቸው የፈሰሰው ኃጢአተኛ ሆነው አይደለም። ነገር ግን ንስሐ ባትገቡም ለእናንተ መንድህ ነው አላቸው። እዛ ቀጠለና ደግሞ ምን አለ? እሺ ይሄስ በሰው ነው፣ ፖለቲከኞች ወይ አገር ገዢዎች በሀገር ገዢዎች መሪዎች የሆነ ነው። ነገር ግን በሰልኦም በኢየሩሳሌም በዛ በምዕራፍ ወንጌል ምዕራፍ 5 አካባቢ ላይ ያ ሽባው ሰው ተቀምጦ ወሆኑ መንቀሳቀስ የሚጠብቀው አካባቢ ነው። እዛ አካባቢ ላይ ደግሞ የሆነ እንግዲህ ተፈጥሯዊ በሆነ ወይም ኢንጂነሮቹ እንዴት አድርገው ቤቱን እንደሰሩት ፎቁን እንደሰሩት ባይታወቅም ፎቁ ወደቀና 18 ሰዎች ሞቱ። ሌላው ካለው ከኢየሩሳሌም አካባቢ ካሉት ሰዎች እነዚህ ሰዎች ተለይተው ኃጢአተኛ ስለሆኑ ነው ወይ ይሄ ፎቅ በእነሱ ላይ ወደቀው? በጠይቃቸው ጥያቄን በጥያቄ መልሳል መልስ የለም። አሁንም መልሱን የሚሰጠው ማን ነው? ኢየሱስ ምን አለ? ግን በኢየሩሳሌም ካሉት ሰዎች እውነት ኃጢአተኛ ሆነው መስላችኋልን? እነዚህ ሰዎች በላቸው ለፎቁ ወድቆ የሞቱት አይደለም? ንስሐ ባትገቡ እናንተ ምንድነሱ ትጠፋላችሁ። ኢየሱስን የተከተለው ቅዱሳንም አሉ፣ አምነው ጌታን ተከተለው የተከተሉ አሉ፣ ሌሎችም ሰዎች አሉ፣ ፖለቲከኞች አሉ እሱን ሊያጠምዱ የሚፈልጉ። ኢየሱስን ያህል እንደነዛ ቀድም ከተጠቀስኩላችሁ ሰዎች ይልቅ ኢየሱስን የሚከተለው ሰው ብዙ ነው። ምናልባት እሱን ትራፕ ለማድረግ የሱን ባህሪ ለማወቅ የሱን አመለካከት ለማወቅ ምናልባት ከሮማውያን ያደላል፣ ሮማውያንን ይቃወማል ወይ ብለውም ሊሆን ይችላል። እንዲህ አይነት ኢንፎርሜሽንም አይሉት ጥያቄም አይሉት ያቀርቡለት ሐሳብ እንደዚህ ነው። የኢየሱስ መልስ እንደዚህ ነው። ቀድም እንዳነበብኩላችሁ ንስሐ ባትገቡ እናንተም እንዲሁ ትጠፋላችሁ። ምናልባት ያው አሉ ከሱ ጋር የተከተሉ እሱን የተከተሉ ሰዎችም አሉ። ስለዚህ ለነሱ የሚሆን ትምህርትም ለመስጠት ነው። ቦታው ቀድም እንደነገርኳችሁ ለፖለቲካ የተመቸ ቦታ ነው፣ ለሃይማኖት የሚቀርበ ቦታ ነው። ዛሬስ እኛ እንዴት ነው ምናስበው? አንዳንድ በተፈጥሮ የሆነ ችግር ሰዎች ላይ ሲደርስ፣ ሰዎች መከራን ሲያዩ፣ ሰዎች ቢሞት፣ ሰዎች በሚደርስባቸው ነገር አንዳንድ ነገር ሰዎችን አይ እሱ እኮ ክፉ ሰው ስለሆነ ነው ኃጢአተኛ ስለሆነ ነው ብለን እናስብ ይሁን? ወይም በአካባቢ ወይ በጂኦግራፊካል አካባቢ ርቀትን ባለው አካባቢዎችም ህዝቦች ቢሆኑ ወይም በራሳቸው ሀገር ምድር ላይም ሲታስቡ እርግጠኛ ነኝ የሚደርስብን መከራ በምድራችን ላይ ከባድ የሆነ ኃጢአተኛ ስለሆነ ይመስላችኋል? ወይ እኛ የተረፈን እነሱ ሲሞቱ እኛ የተረፈን ጻድቃን ስለሆነ ይመስላችሁ? ይመስለኝ ንስሐ ባንገባ ኖሮ ለእኛም የማይቀር ነበር። ለማንም ሰው በዚህ የምድር ላይ መፍት የመኖር 80 ዓመት 70 ዓመት የመኖር መፍት እንዳለን መቅጠር የለብን። ሰዎች ሲሞቱ ስለሞቱ ስለመከራ በደረሰባቸው ምድረስ እንደ ሰባዊ መፍት ለመከራከር እግዚአብሔር ለምን ይሄን አደረገ? እኔስ የተረፍኩት ታዲያ ምን ሆኜ ነው? ብሎ ከመከራከር እግዚአብሔርን ምንድነው ብለምም ከማድረግ ሰውንም ብለም ማድረግ ወይ መንግስታትን ወይ ነገስታትን ብለም ከማድረግ እኔ እንዴት ልተርፍ ቻልኩ? እኔ እንዴት እዚህ ጋር ልቆይ ቻልኩ? ይሄን ያለ እድሜ እኔ ልቆይ ቻልኩት በምንድነው? እግዚአብሔር መረጠ። አሜን ነው ወይ? ማንም ሰው ወይ በእድሜ ወይ በትምርቱ ወይ ባለው ገንዘብ ወይ በተወለደ ወይ በዘረው በቋንቋ ወይም አይደለም ወይ በብርታቱ አይደለም እግዚአብሔር በመህረቱ ባለ ጸጋ ስለሆነ ብቻ አኑሮና ክብር ለጌታ ይሁን። ስለዚህ ነው ምን አላችሁ? ንስሐ ግቡ። እናንተም በካልሆነ ንስሐ ካልገባችሁ ወደ እነሱ ትጠፋላችሁ ትባለ ሪሰ ላይ ቅድም እንደዛ ጋር እንደተጻፈው ኢየሱስ ክርስቶስ አሁንም ዝም አላለም። የተለመደ ነው ቅድም እንደሜ ዶክተር ቢኒያም ስል እግዚአብሔር ኢየሱስ በምሳሌ የማስተማር ነገርን ይወዳል። ሰዎች በምሳሌ ሲናገሩለት ስለሚገባቸው ብሎ ምሳሌን አነሳላቸው። ከዛ ቀጥሎ ያለው ክፍል ምን ይላል? ይሄንን ምሳሌ አለ፣ ለአንድ ሰው በወይኑ አትክልት የተተከለለች በለስ ነበረው አለ። ኢየሩሳሌም ናቹራል ወይም ይሄ ኮማን ፊግ ትሪ የሞላበት ሀገር ነው። ናቹራል ዝም ብሎ የሚበቅል አለው። ስለዚህ ይሄ ሰው ደው ምን አለ? በዘመኑ ቋንቋ ወይም ኢንቨስተር እንበለው፣ አንድ ሰው ነበረና የወይን አትክልት ተከለ ይላል። ከተከለ በኋላ ደግሞ ምን አደረገ? ቀጠረለት፣ ያንን ወይን ተክል የሚንከባከብ ያስፈልገኛል፣ ተክየ ገንዘብን ይሄን አሉ ወጪ አውጥቼ ጥቼው አለደም፣ ለዚህ ወይን ይሄንን ወይን የሚንከባከብ ሰው ያስፈልገኛል አለና አንድ ሰው ቀጠረ ይላል። ክፍሉን እናንተም ታያላችሁ፣ መጽሐፋችሁን እዛው ያያያችሁ፣ እነንም ብቻ ሳይሆን መጽሐፉንም ያያያችሁ። ይሄን ምሳሌ ለአንድ ሰው በወይኑ አትክልት የተተከለች በለስ ነበረችው፣ ፍሬም ሊፈልግባት መጥቶ ምንም አላገኘባትም ይላል። የወይን አትክልት ሰራተኛንም እነሆ ከዚች በለስ ሰራተኛ ቅድም እንደነገረከችሁ የወይኑ ፍሬ ተተክሏል። ስፔሻል ነው፣ ቅድም እንዳልኳችሁ ኮማን ፊግ ትሪ አይደለም። በኢየሩሳሌም በፓለስቲን በኢየሩሳሌም አካባቢ ዛፍ እንደ ልብ ነው ያለው፣ ይሄ የፊግ ትሪ ዛፍ። ነገር ግን ይሄ ስፔሻል ነው። ምን ተደርጎለታል? አጥር ታጥሮለታል፣ ተቀጥሮለታል፣ ቀጣሪ እንደገና ደግሞ የሚንከባከብ የሚያጠጣ የሚኮተኩት ሰው ደግሞ ተቀምጦለታል። ሰውየውን ዝም ብሎ እየመጣ በየአመቱ ባለቤቱ ከሶስት አመት ሙሉ እየመጣ ያየዋል። ያንን የወይን ፍሬ ሲያይ ፍሬ የለም፣ ሲያይ ፍሬ የለም፣ ሲያይ ፍሬ የለም። ሶስት አመት በተከታታይ ይመጣ ነበር። እየመጣ ግን በየአመቱ እየመጣ ግን ፍሬ አለማፍራቷን አይቶ ይሄዳል እንጂ የሚለው ምንም ነገር የለውም አይል። ነገር ግን በሶስተኛው አመት የመጨረሻውን ምስል ምን አለ? ለሰራተኛው ምለ ና ቁረጣት አለው። ጌታዬ ሆይ ለአንድ አመት እድል ስጣት አለው። እሺ ብሎ ሄደ። ምን ታደርጋለህ ብል ኮተኩታታለሁ፣ አዘጋጃለሁ፣ ለፍሬው እንድታፈራ የሚያስፈልጋትን ነገር አደረጋለሁ፣ ማዳበሪያ ጨምርባታለሁ። ቅድም ታች እንዳያችሁት ፋንዲያ ይላል በአማርኛው ወይም በእንግሊዝኛው ፈርቲላይዘር ነው የምለው። ዙሪያውን እንከባከበላትና ፋንዲያም ደግሞ እስካፈስላት ድረስ በዚች አመት ደግሞ ተዋት። ይሄ ኢንተርሴሽን የምንለው ነው። የምልጃ አደረገ፣ ለባለቤቱ ምልጃ አቀረበለት። ባለቤቱም ጥሩ ሰው ስለሆነ ተቀበለው። የሰራተኛውን አክብሮ ፍሬ ላገኝባት ፈልጋለሁ ብሎ ቁረጣት ስላለ ኖ አለ። አንድ አመት ታገሳት ብሎ ሄደ። እሱ ደግሞ ምን ያደርጋል? ልኮተኩትና ምን ላደርግ፣ ሌላው ርዝንህ ምንድን ነው? እንድትቆርጣት ሊያደርግህ የቻለው ሌላው ርዝኑ ምንድን ነው? የመጀመሪያው እሱ የሚፈልገው ፍሬ ነበር፣ ፍሬ አላገኘባት። እንደገና ደግሞ ሁለተኛ ደግሞ ሌላ ርዝንም አለው እንዲቆርጣት። ስለዚህ ፍሬ ካላገኘሁባት መሬቱን ታበላሽብኛለች። ወረታች ወረድ ብላችሁ አዩ እዩት። ሶስት አመት እየመጣሁ ምንም አላገኘሁም፣ ቁረጣት። ስለምን ደግሞ መሬቱን ምን ታደርጋለች? እስቲ እንደገና በሉት። እዚህ አካባቢ ብቻ ነው ሰው ድምፅ ንሳ። እዚህ አካባቢ ስቴ በሉ። መሬቱ ምን ታደርጋለች?
አይ ዋዝ ሶ ሻክ።
የሱ የበለሱ ፍሬ ያለ ማፍራት ይቅር እንደገና ደግሞ መሬቱን ምን ማድረገው መሬቱ መጎሳቆሉ በህርመት ስክ ወይም በመጻፍ ቅዱስ አተረጋጋሙ ወደፊት ችግር ካለ ያው በግልም ወይም ለመሪዎች ንግሩና ወደንት ነዶኛላችሁ ችግር ካለ በስብከቱ ይሄ እነናንተ የእግዚአብሔር ርሻ ነው ከነና ከናንተ እግዚአብሔር ምን ይፈልጋል ፍሬ ይፈልጋል ነና እናንተ ፍሬ ካላፈራን መሬቱ መጎሳቆሉ አይቀር ወይ ሂቴ ወይ ወንድሜ መጎሳቆሉ አይቀር በአንድም በሌላ በሐሳብ ወይ በንግግር ወይ በድርጊት እግዚአብሔር ቤት ብዙ ሰዎች ፍሬ እንዳፈሩ ጌታ ቤት እንዳይኖሩ የሚደረግ ብዙ ነገር አለ በእኛ ምክንያት በእኔ ምክንያት ወይም በከበደ ወይም በአየለ ኢየሱስ ከበደውም አየለ የለም ህይወት እግዚአብሔር ልጅ ፍሬ ይፈልጋል ከነና ከናንተ ልባችንስ ብንመረምርም ብንመነምር ባልተፈረደብንም ነበር እንደተባለ ራሳችን እየመረመር ንስሐ እየገባን ለእግዚአብሔር ልጅ የሚሆን ፍሬ ማፍራት ይገባናል ብዙዎች ይበሳቆላሉ ብዙዎች ያዝናሉ ብዙዎች ይናደዳሉ ብዙዎች ያመጻሉ ለብዙዎች ማመጽ ምክንያት እናደርጋለን እግዚአብሔር ጋርደን ያለው እነና እናንተ ከኮማን ፊክትሪው መልምሎ ያስገባን ሰዎች ነው ብዙ ፊክትሪ አለ ብዙ ሰዎች አሉ እግዚአብሔር በናቹራል የተወለዱ ሰዎች በዓለም ላይ ብዙ ሰዎች አሉ እንደ ኮማንን ቀድም እንዳልኳችሁ እንደ ኮማን ፊክትሪው ያሉ እነና እናንተ ግን በእግዚአብሔር መርጦን ዮሐንስ ተከማችተን አገልጋይ ሰጥቶን ተቀጥሮልን እግዚአብሔር ቃል የሚያስተምሩን ወይም ሽማግሌዎች ወይም ፓስተሮች ወይም ወንጌላውያን ያስተማሩን አድገን ፍሬ ካላፈራን የሚለውን ነገር ራሳችን ማየት እኔ ነበርኩበት አካባቢ የቡና ተክል ብዙ የሚበዛበት ነውና ናቹራል የሚበቅል እንደዚህ በጫካ ላይ ናቹራል ኮማን ኮፊ አለ እንደዚህ ባለቤቶቹ ደግሞ እንደዚህ ካልቲቬት አድርገው በጓራቸው በማሳቸው የሚያድጉ ቡና አለ ቡናው በሶስተኛው አመት ላይ አበባ ያብባል ሶስት አመት እንግዲህ እንዳካባቢው ለውጥ ይችላል እንግዲህ ወደ ምዕራብ አካባቢ ያላችሁ ሰዎች ታውቃላችሁ ቡና አካባቢ አለ እኔ የነበርኩበት በሶስት አመት የመጀመሪያው የሙሽራ አበባ ያብባል የሙሽራውን አበባ የሚያብበው ፍሬ ሲያብብ ቅጠል ይበዛዋል ዋናው ፍሬ 4 እና 5 አመት የሆነው ላይ ቅጠል አይበዛበትም በገርማቸው የግብርና ተማሪ ለለሁም ግን ኢንተርቪው አድርጋቸው ነበር ገበሬዎችን እና ለምንድነው ስል አይ ዘሪውን ዘንድሮ ቡና እንጃ ይላሉ አላፈራ ለምን ስል ቅጠል በዛበት ቡና ቅጠል ሲበዛበት ብዙ አበባ አያብብም እና ፍሬ ማይሰጥም የሶስተኛው አመት ደግሞ እንዳልኳቸው መጀመሪያ ተተከለው ሙሽራው ሙሽራ አበባ አበባ አለው ብለው ፍሬ አይጠብቁበትም ያ አበባ ትንሽ ጊዜ ቆቆይ ባላይ ረክፍና ፍሬ ያወጣል ፍሬው አውጥቶ ሌሎቹ በመቀሉበት ጊዜ እሱ አይቀላም ምን ይሆናል ጥቁሮ ይወድቃል ሰርፕራይዚንግ ጌታ ቤት ቆየን ያደግን መሄድ ፍሬ ማፍራት ይገባናል አዳዲሶች በጌታ ቤት መጥተው እድሜያቸው ብዙ በጌታ ቤት ባይቆዩ ብዙ ፍሬ ባጠብቁባቸው ያደጉ ሲሄዱ ፍሬ ይጠበቃል እግዚአብሔር ፍሬ ይጠብቃቸዋል እሱ 3 አመት ነው የጠበቀው እንዳልኳቸው ፍሬ ሊፈልግ ይመጣል እራሱ ነው የመጣው ደግሞ ሰው አላክ ሌላ አላክ is the only Jesus Christus ወደ ቤተ ክርስቲያን የመጣ ወደ ግላችን ህይወት የመጣ ፍሬ ያያል በየቤተ ክርስቲያኑ ኢየሱስ ይዞራል ዮሐንስ ራእይ አንብባቸዋል አይደል ለፊላደልፊያ ቤተ ክርስቲያን እንዲህ ነበር እንዲህ ብለ ጻፍላት እንዲህ ብለ ጻፍ አውቃለሁ ድካሜን አውቃለሁ የዚህ አገልጋዩ ሁኔታ እንዳያችሁት ማለደ እባክህን ብሎ አገልጋዮች ለነከነና ከናንተ የምትጠብቀው ለአገል ለህዝብ መጸለይ ምልጃ በእግዚአብሔር ፊት ምልጃውን ተቀብሏል እሺ አንተ ካልክ ኩትኩትላት ማዳበሪያውም አፍስስ በሚቀጥለው አመት ፍሬ ተጠብቃለሁ አለ በሚመጣው አመት መጣል ፍሬ ተጠብቃለሁ አለ ደግሞ ተዋት ወደፊት ብታፈራ ደህና ነው ብታፈራ ደህና ነው እሱም የሱን ምህረት ተስፋ አድርጎ ነው የሱን ምህረት ተስፋ አድርጎ ካፈራች ደህና ነው፣ ካላፈራች ግን ምን ታረጋታለህ? ቆርጣታል። ወገኖቼ ጀጅመንት ተንጠልጥሎ ያለው በንስሐ ላይ ነው። እዚህ ስፍራ ይህ ስፍራ የሚያወሳው ከዮሐንስ ወንጌል ምዕራፍ 15 ጋር ትንሽ ለየት የሚለው ምንድን ነው? ይሄ በቤተ ክርስቲያንና በአገልጋዮች እሱ በሱ በጌታ በኢየሱስ ክርስቶስ የሚካሄድ ምክንያቱም አገልጋይ ቀጥሮላታል። እዚህኛው ላይ እዚህ ዮሐንስ ወንጌል ምዕራፍ 15 ላይ ገብርኤል አባቴ ነው፣ እኔ ግንዱ ነኝ፣ እናንተ ምን ናችሁ? ቅርንጫፎች። እዛ ላይ ያለውን ፍሬ እንዴት አድርገን ወደፊት ጌታ ከረዳን አብረን እናያለን። ዘንግት ተዋታል። ዙሪያውን እስኪኮተኮትላትና ፋንዲያ እስኪጥላት መኮትኮቱ በብዙ አይነት መንገድ ልትኮተኮት ትችላለች። ፍሬ ካላፈራን እግዚአብሔር አንዳንድ ጊዜ በማያልፍ ነገር ውስጥ እንዲያስገባናል፣ ያሳልፈናል። ስንቆፍር ስንይህ አንዳንድ ነገር ሲደርስብን ያን ጌታ ሆይ ማረን፣ ያን በንስሐ በብዙ ወይ አንዳንዱም በሞትም እግዚአብሔር ሊወስድ ይችላል። አይዶን ነው። ኢሳያስ ምዕራፍ 5 ላይ ቅድም ወንድም ካፒቴን ስለው ነበር ለህዝብ ያላደረኩለት ምን አለ አለና ኮተኮ ድንጋውንም እሾሁንም ምንም አወጣው፣ ግን ፍሬውን ጠብቄ ነበር፣ ግን ፍሬው አላፈራም አለ። ምን ሆነ? ኮምታጤ ሆነ። ሎካል ሰበኪ ስለሆንኩ ነው መሰለኝ ውሃ አልተሰጠኝ። ጥሩ ነው። እግዚአብሔር ይመስገን። አሜን። ጌታ ፍሬ ይጠብቅብናል። ገላትያ ምዕራፍ 5:22 ጀምሮ ያለውን ወደፊት ቅስ ያላችሁ ማጥኑ። ቅድሚያ ማንኛውንም ነገሮቻችንን ሰብስቦ እንደያዘው ነቢያትም የሐዋርያትም ምናምን በደሉም ህጉም እስከ 600 ህግ የተሰጠ ለእስራኤል ነበር። እሱ አይደለም እግዚአብሔር አምላኬን በፍጹም ልቤ ውደድ፣ ከዛ ደግሞ ባለንጀራይን ወይም ጎረቤቴን ውደድ። በዚህ ህግ ሁሉ ምን ሆኖ ይላል? ተንጠልጥሏል ነው ማለት። እርስ በርስ መዋለል ሰውንና ማንንም የማንበድል የለም፣ አትበድሉት የለም፣ የማንበድለው የለም። በሐሳብ በንግግር በማንኛውም ሁኔታ የማይበድል ሰው የለም። እሱስ ስለሌሎች ህይወት ጥንቃቄ፣ ስለራሳችንም ህይወት ጥንቃቄ እናድርግ። ንስሐ ንስሐ ትልቁ የእግዚአብሔር የሚፈልገው ፍሬ እንድናፈራ ከሚፈልግበት አንደኛው ንስሐ ነው። ለዚህም ዳዊት ምን አለ? ምዕራፍ 19 ላይ ስታነቡ ምን ይላል? ከተሰወረ ኃጢአቴን አንጻልኝ። ኃጢአት ይሰወራል ወገኖች፣ ኃጢአት ብዙ ጊዜ ይሰወራል። አንልም እኔ ኃጢአተኛ ነኝ ማን ይማትሉ አንልም። we have to daily nissa ልንገበግብ። ንስሐ ባትገቡ እናንተም እንደነሱ ትጠፋላችሁ አለ። አሉ እኮ ደቀ መዛሙርቱ ከሱ ጋር ያለችው ጌታን እንደ ግል አዳኛቸው ተቀብለው እሱን እየተከተሉ ያሉ ናቸው። ለነሱም ትምህርት እንዲሆንላቸው አንዱ ናይሮቢ ያለው ትንሽ ያው መሪነት ላይ ያለው አንዱ መጣና ሶዳ ምናምን ውሃ ላምጣል እንዴ ያባቴ ነው ሰጠኛል አለኝ። እና እግዚአብሔር ይመስገን። ስለዚህ ራሳችንን እኔ ንስሐ በየቀኑ ወጫው የሚሆነውን ነገር በዓለም ላይ በዚህ ዘመን ለሚሆነውን ነገር ተመልከቱ። የምድሩ መንቀጥቀጥ፣ የቤት መንቀጥቀጥ፣ የአውሮፕላን መውደቅ፣ ምን ልበላችሁ፣ በረከት እንኳን የሆነው እግዚአብሔር ዝናብና ፀሐይን የሚሰጠን በረከት ነው አይደለ? አይደል? በዚህ በቅርብ ጊዜ እንኳን በእኛ ላይ ደረሰውን ታውቃላችሁ አይደል? የውሃው መጥለቅለቅ ቤታችን ከበድ ብሎ አንድ ቀን ሙሉ ሌሊቱን ሙሉ እንደው ቢያደርገው ኖሮ ምን ይፈጥር ምን ይደርሰን ነበር? ምን ይሆን ነበር? ምህረቱን ደግሞ እዩ። ቁረጣት ብሎ እኮ ኦልሬዲ ጀጅመንቱን አስተላልፏል ህጉን። ቁረጣት ለአገልጋዩ ብሎ ንስሐ። አገልጋይም እንደዚህ ነው። በቤተ ክርስቲያን ውስጥ መሪዎች በጣም ታጋሽ መሆን የሚገባው እዚህን ጊዜ ነው። አገልጋይ ፓስተሮች፣ ወንጌላውያን ታጋሽ መሆን መማለድ፣ ለእያንዳንዱ ምእመን መማለድ ይግድ ያስፈልጋል። በዛን ጊዜ ፕሪስቶቹ በዚህ የአይሁድን ህዝብ እስማቸውን በደረታቸው ላይ ተሸክሞ እንደሚሄዱት እንደዚሁ በልባችን ይዘን እያንዳንዱ ስለ እያንዳንዱ ሰው ንስሐ መግባት፣ ስለ እያንዳንዱ ሰው መማለድ፣ እግዚአብሔሮች ይህን ወንድሜን ይችን ይህትን ብሎ መማለድ ያስፈልጋል። ትልቅ ስራ አለብን። ናይሮቢ በነበርኩ ጊዜ በሽምግልና ላይ ያለው ምን እንል ነበረ? ብዙ ንግግሮቻችን ከመናገር ይልቅ ወደ ጸሎት ነው የምንገባ ነበረው። አራት ሶስት ሰዓት ስብሰባ ነው የምንሰባሰበው። ከሶስት ሰዓት ውስጥ አብዛኛውን ለጸሎት ማሳለፍ አለብን ነው የምንለው። አንድ ሰዓት ተኩል ወይ ከበዛ አንዳንድ ቀን እስከ ሁለት ሰዓት እንሄዳለን። እንደናንተ ደግሞ እዚህ ስቴብል የሆነ ህዝብ አይደለም ያለ ህዝብ። ያ ህዝብ በብዙ መከራ ውስጥ የሚያልፍ ነው፣ ኢኮኖሚካሊ ፖለቲካሊ፣ እንደገና ደግሞ ሰኩር ያልሆነ ህዝብ ነው። ከዛሬ ዛሬ ፖሊስ ይዘኛል፣ መከራ ይደርስብኛል የሚል ህዝብ የምመላለስበት ነው ናይሮቢ ላይ። እንደገና ደግሞ ከዛም ደግሞ አልፎ ተርፎ ምን አለ ናይሮቢ ጫካ ነው ይላል ፓስተራችን። ግን እዚህ ማንንም ልታገኘው አትችልም፣ ይደበቃል። ምኑ የት ከማን ከማን ጋር እንደሚውል የት እንደሚያድር አታውቀው ወይም አታውቃት። እዛ ይቸገራሉ። እናት አባቱን ጥሎ የመጣ አለ፣ ወንድም ታላቅ ወንድም የለም። ለይ የት ሄድሽ፣ የት ሄድክ፣ የት ገባህ የሚለው የለም። እንደፈለገም ይኸው የፈለገበት ይውላል። እዚህ ብዙ ምልጃ ነበረ፣ ብዙ እንባ ነበረ፣ ብዙ እንጸልይ ነበር፣ ብዙ እናለቅስ ነበር። አንዳንድ ጊዜ የሚመጣልን ኬዝ ደግሞ በጣም በቃ ወገብህን እንዲህ አስዞ ወንድ ልጅ ሆነ በቃ ልትወልድ እንደምትል ሴት ወገብህን የሚያስዝ ነበር ቢሮ ውስጥ። አንዳንድ ጊዜ እሳ እግዚአብሔር ፍሬ ይፈልጋል ከኛ ግኖች። አንብቡ ገላትያ አምስትን። አምስትን ስቴዲ ያደርጋችኋል። ከዛ ያንን ፍሬ እንዴት ልናፈራ እንደሚገባን ልናውቅ ይገባል። ያንን ፍሬ በህይወታችን ሊታይ ይገባል። አሜት ንዴት፣ ቁጣ፣ እነዚህን ከኛም ልናስወግድ ይገባል። ቁጣ የእግዚአብሔርን መንግስት አይሰራም ከተባለ መቆጣት የለብንም። ወንድማችንን መረዳት፣ እህታችንን መረዳት፣ መጸለይ፣ ንሳ ስለሷ መማለድ፣ ስለሱ መማለድ ያስፈልግ። እሺ አንተ ካልክ እተዋታለሁ፣ ፍርዱን ግን ኦልሬዲ አስተላልፏል። እሱ ንብረቱን ከሰረ ነው ቀጥሯል። ምን አልኳል? አልፈልግ፣ ይሄን ሁሉ ይቅር አልፈልግም፣ ቆርጣታለሁ። ለምን ቆርጣታለሁ? ሌሎቹ እንዲያፈሩልኝ፣ ሌሎቹ ወይኖች እንዲያፈሩልኝ ፈልጋለሁ። ምክንያቱም መሬቱ ከእሷ የተነሳ ምግብ እየተሻማ ያደርቅብኛል ሌሎቹን። ስለሌሎች ምን ይጠንቀቅ፣ ስለሌሎች በምን ጠንቀቅ። ታዲያ ይሄ ፍርድ እንዲህ ተብሎ አፈራች አላፈራችም? አንድ አመት በኋላ እመጣለሁ ብሎ የተባለው ያዝ እቺ ወይን ዛፍ ፍሬ አፈራች ወይስ አላፈራች? መልሱን እንዴ ነው ለማለት ቢከብደኝም እስቲ ወደ ማቴዎስ 21 እንሂድ። ማቴዎስ 21:19 የሚያነብልኝ ሰው አለ? 21:19 እዛው ሉቃስ ላይ ሶሪ ማቴዎስ ነው ያልኳችሁ። ኦኬ ይቅርታ። አዎ ማቴዎስ 21:19 እንዲህ ያነበብኩላችሁ ክፍል ኢየሱስ ክርስቶስ ወደ ኢየሩሳሌም እየሄደ ያለ ነው። ጉዞ ወደ ኢየሩሳሌም እያደረገ ባለበት ጊዜ ነው ሰዎች ይጠየቁት። የፈሩትም ለዚህ ነው። ያኔ ገሊላ ሲሄድ እሱ ከገሊላ ስለሆነ ወደ ኢየሩሳሌም እያደረገ ያኔ እኮ መስዋዕት ሊያደርጉ ሲሄዱ ከደማቸው ጋር የቀላቀለው ጲላጦስ ደማቸው ቀላቅሏልና የሚሉት አንድም እንደዛ ፈርተውለትም ሊሆን ይችላል። ነገር ግን ጌታ ኢየሱስ ክርስቶስ ወደ ኢየሩሳሌም ከደረሰ በኋላ አንድ ቀን ውሎ ሸቀጠኞች የሚያደርጉትን ከቤት ውስጥ ምናምን ካባረረ በኋላ በዛው በኢየሩሳሌም ከተማ አላደረም። ወደ ቢታንያ ወደ ኋላ ነው የተመለሰው። ወደ ቢታንያ በኋላ ተመልሶ ጠዋት ወደ ኢየሩሳሌም ሲገባ በለስ አገኘ፣ ቅጠል ብቻ ሆነች። ሕይወታችን አገልግሎታችን ቅጠል ብቻ ይሁን፣ ፍሬ እናፍራለት። እንዲሁ እንዳላልተው ከአርባ ዓመት በኋላ የኢየሩሳሌም ሕዝብ መከራ ያየውን ታውቃላችሁ። በሰባ ዓመተ ምህረት ቲቶ የሚባለው ያ ሮማዊ እንዴት እንዳደረገ ኢየሩሳሌምን ዜሮዋን ነው ያደረገው። በዛን ወቅት አሉ ወደ 1 ሚሊዮን የሚደርስ ህዝብ ነበር አሉ አይሁዶች። ሶስት አራተኛው ነው ያለቀው የሚባል ማነው? አንድ ሶስተኛው ነው የጨረሰው ቲቶ በመናደድ የሚባል። ተመልከቱ እንግዲህ በሰባ ዓመተ ምህረት ሄደው ተባረው 1948 ዓመተ ምህረት ነው የተመለሱት። ቀንሱ እስቲ ከአንድ ሺህ ምናምን ዓመት በላይ በትንትናቸው ነው ወጣ። ይክራይድ አልቅሷል። ኢየሩሳሌም ኢየሩሳሌም ብዙ ጊዜ ጫጮች ጆሮቿን እንደምታቅፍላቅፍሽ ብዙ ጊዜ ሞከርኩኝ፣ ግን አንቺ እምቢ አልሽኛል። ንስሐ የህይወታችን መሰረት፣ ንስሐ ዴይሊ ግኖቼ የመኖር ማንዴት ከተፈጠርንበት ማንዴት ኖሮን አይደለም፣ የእግዚአብሔር ምህረት በስቶልን የምንኖር ሰዎች ነን። ይህንን እያሰባችሁ የእግዚአብሔር ጸጋ ከምህረቱ ጋር ደግፎን የምንኖር የምንወጣ የምንገባ ነው። ብዙ ነገር አለ፣ ብዙ ነገር ታያላችሁ። ትዝ ይለኛል ካንደ ሰው ጋር ትላንት እየተነጋገርኩኝ ናይሮቢ ወደ ካኩማ የምንሄድበት መንገድ ስቲፕ ስሎፕ እንደዚህ ገደል እንዲ ወደ ታች እንዲገደል ያያየን ነው የምንሄደው እንግዲህ የገጠጠር መንገድ ታ እንዴት ኮምፔር እንደ ኮንትራስት አደረከው እዚ አስፋልት እንዴት ያለ ለጥ ባለ መንገድ ላይ ሰዎች እኮ የውድ መኪና እየተጋጨ ብዙ ሰው ያልቃል በዚህ ሀገር ላይ ሰለም አይ እግዚአብሔር ረቶን ነው ማለት ነው ከሌሎች ጻድቃን ስለሆን አይደለም በህይወት ይያለ ነው ያለ ነው በህይወት የመኖር ማንደት ይመለብን ወይም ግዴታ እንደ መፍታችንም አይደለም እንደ መፍት እንዳትቆጥሩ ንሳ እየገባን እግዚአብሔርን ምህረት እየጠየቀን እግዚአብሔርን ጸጋ እየጠየቀን በንሳ እየተመላለስን ፍሬ እንድናፈራለት እግዚአብሔር ይፈልጋል ክብር ለማን ይሁን አዎ ይሄ ቤተ ክርስቲያን ቀደም እንዳልኳችሁ ስፔሻል ጋርደን ብዙ ስለ ፊክትሪ ምንድን አልኩ ወደ እስራኤልና ፓለስታይን አካባቢ ጉግል አድርጋችሁ ማጥሉ መጻፎችም ተጻፈው አለምቡ ሲናገር ከግብጽ አምጥቼ ተከልኩሽ ነው የሚላል ኤርሚያስ ላይም ሲታል አምጥቼ ተከልኩሽ ፍሬም ጠብቀ ነበር ግን ምጣጥ ያፈራሽብኛል ከዛን ጊዜ ጀምሮ ነው እስራኤል በቃ መከራውን ማየት ጀምሮ የማይታዘዝ ሆነ ስለዚህ ለኛስ ምን ይሄ ብዙ ደካማዎች ነን በብዙ ነገር የምንስት ሰዎች ነን ንስሐ ትልቁ ህይወታችን ነውና ለጊዜ በንስሐ እንመላለስ ጌታ ኢየሱስ ይርዳን ፍሬውና ፍርተን እሱ ደግሞ ፍሬውን ይብላ አሜን ብናፈራ ደግሞ ሌሎች ይበሉ ይደሰቱበታል ምጣጥ ከሆነ ያው እናንተም ያውናችሁ እኛም ያውነን ይላሉ አይደል ይላሉ አይደል ደዛ እንዳንሆንባቸው ፍሬውንና ፍራ መጥተው ቀንጥሰው በልተው እስ ይበላችሁ እግዚአብሔር ይርዳን ጸልይ